ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል። የሮብ ምሽት ህዳር 14 2015 ዓ.ም የጋቢና ቪ መሰናዶ ካሁን ሰዓት ጀምሮ ከአሜሪካ ድምጽ ስቱዲዮ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። ለምሽቱ ከያዝናቸው ዘገባዎች ውስጥ ጥቂቶቹን እናስተዋውቃችሁ።
ይህ ሀብትን ባቋራጭ ትምህርትን ባቋራጭ እውቀትን ባቋራጭ ይገኛል ተብሎ የሚታሰበው ነገር ካልቆመ እንደ አገር የተማነድ ነው።
31ኛው የትምህርት ሚኒስቴር ጉባኤ ሰሞኑን ተካሂዷል። በዚህ ዙሪያ ዘገባ ይኖረናል። ስፖርትና ሌሎች መሰናዶዎችን የሚዘን ነው በምሽቱ ወደ እናንተ የምንደርሰው። ኤደን ገረመው መርሃ ግብሩን እየመራው፣ ኤልያስ አስማረ በምስልና ድምፅ ምህንድስናው ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ዘጋቢዎችና እንዲሁም ደግሞ አዘጋጆች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከሰሞኑ 31ኛው የትምህርት ሚኒስቴር ጉባኤ ተካሂዷል። በትምህርት ዘርፍ ውስጥ ያሉ ችግሮችና መፍትሄዎቻቸው የተወሰኑበት ይህ ጉባኤ የተካሄደው በሐዋሳ ከተማ ነበር። ዮናታን ዘብዴዎስ ጉባኤውን ተከታትሎ ያሰናዳው ዘገባ ቀጥሎ ይቀርባል።
ፕሮፌሰር ብርሃኑ ነጋ የኢትዮጵያ የትምህርት ጥራት በአሳሳቢ ሁኔታ ውስጥ ይገኛል ነው የሚሉትም። ይህን የተናገሩት ላለፉት 3 ቀናት በሐዋሳ ዩኒቨርሲቲ በተካሄደ 31ኛው የትምህርት ሚኒስቴር ጉባኤ ላይ በተገኙበት ወቅት ለጋዜጠኞች በሰጡት ማብራሪያ ሲሆን የትምህርት ውድቀት ለማከም 4 አብይ ጉዳዮች ተለይቷል ነው ያሉት። አንደኛው የመምህራን የሙያ ብቃት ማሳደግ ሲሆን፣ ሁለተኛው በትምህርት ዘርፍ አለ ያሉትን የሞራል ውድቀትና ስብራት መጠገን መሆኑን ተናግሯል።
በአጠቃላይ የደረሰብን የሞራል ውድቀትና የሞራል ስብራት ነው። በትምህርት ዘርፉ ዘንድ ተማሪዎች በአቋራጭ በኩረጃ ወይም ፈተና በመስረቅ ወይም በምን እውቀት ሳይዙ ትምህርት ሳይማሩ ማለፍ የሚቻልበት እውቀት ሳይማሩ ዲግሪ ይዘዋል የሚባልበት ሰርቲፊኬት ይዘዋል የሚባልበት ያን ሰርቲፊኬት ደግሞ ይዘው በተለይ ግንኛው ተመልሰው እዛ ትምህርት ዘርፍ ውስጥ በሚገቡበት ጊዜ ሊሆን የሚችለውን ነገር የሚታወቅ ነው። ይሄ ደግሞ በትምህርት ዘርፉ ብቻ ሳይሆን በአጠቃላይ በአገር ደረጃ ሀብትን በአቋራጭ ትምህርትን በአቋራጭ እውቀትን በአቋራጭ ይገኛል ተብሎ የሚታሰበው ነገር ካልቆመ እንደ አገር የተማነድ ነው።
ከዚህ በተጨማሪ ተበላሽቷል ያሉትን የትምህርት ጥራት ለማስተካከል ትኩረት ከተደረገባቸው ጉዳዮች ውስጥ ፖለቲካና ትምህርትን መለየት እንዲሁም ከፍተኛ ትምህርት ተቋማትን ጨምሮ በአካባቢያዊነት የተጠለፉትን ትምህርት ተቋማትን ነጻ ማድረግ ነው ብሏል። ፕሬዚዳንቶችና መሪዎቻቸው ብቃታቸው ሳይመዘን በብሔርና የአካባቢ ተዋጽኦ የሚሾምባቸው ዩኒቨርሲቲዎች ባሉበት የትምህርት ስርዓት እንዴት ይስተካከላል ስል ቪኦኤ ላነሳላቸው ጥያቄ ፕሮፌሰር ብርሃኑ
ትምህርት ተቋማትን በተለይም ከፍተኛ ትምህርት ተቋማትን ከፖለቲካ እንጥላቸው ስንል ሰዎች በሜሪታቸው፣ በችሎታቸው፣ በክህሎታቸው የሚያስተምሩበት የሚማሩበት ዩኒቨርሲቲ አስተዳደሩን የሚይዙበት ሁኔታ መፍጠር ማለት ነው። እንዳልከው የውድድር ስርዓት ተጀምሮ ነበር። አንዱ ወይ በትልቁ ይዘን እየተንቀሳቀስን ያለ ነው። ትምህርትን ከፖለቲካ ብቻ ሳይሆን ከአካባቢዊነት መለየት አለብን። የዩኒቨርሲቲ ፕሬዚዳንት ለመሆን ቅድም እንዳልከው የዲላ ዩኒቨርሲቲ ፕሬዚዳንት ለመሆን የዲላ ልጅ መሆን ካለብህ ዜን ሜሪት አይደለም ጥያቄው፣ የት አካባቢ ልጅ ነህ። አንድ ዩኒቨርሲቲ የለንም በአሁኑ ጊዜ የአካባቢው ሰው ፕሬዚዳንት ያልሆነበት። ይሄ ደግሞ በምንም አይነት በእኩል ውድድር የተገኘ ነው ብሎ ለመናገር አይቻልም። ይሄ ሁላችንም እናውቀዋለን፣ በየዩኒቨርሲቲ ሄደን ተነጋግረንበታል። ሶ በዚህም ምክንያት አሁን ኦቶኖሚ ሲመጣ ለሁሉም ዩኒቨርሲቲዎች የላክነው ደብዳቤ አለ። ኦቶኖሚ በሚመጣ ጊዜ በዓለም አቀፍ ደረጃ ውድድር ተደርጎ የሚቀጠርባቸው ዩኒቨርሲቲዎች እንጂ በሌላ መንገድ በምንም መንገድ የዩኒቨርሲቲ አስተዳደር እንትን አይደረግም ብለን
ቪኦኤ ያነጋገራቸው የአዲስ አበባ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ጣሰው ወልደሃና አዲሱን የትምህርት ፍኖተ ካርታ በመንደፍ ጭምር የትምህርት ጥራት እንዲረጋገጥ ዩኒቨርሲቲው ጥረት ያደረገ መሆኑን ተናግሯል።
ቅድመ ምረቃ ትምህርትን ከ3 ዓመት ወደ 4 ዓመት እንዲሆን በማድረግ ቤዚክ የምንላቸው ኮርሶች ድሮ እንደነ ሂስትሪ፣ ጂኦግራፊ እና በጣም የተማሪዎችን ጭንቅላት ሊቀርጹ የሚችሉ በመጀመሪያ ዓመት እንዲሰጥ በማድረግ ይኸውና ሶስት አመትም ጨርሶ አራተኛ አመት ደርሷል። ዘንድሮ ያንን ያጠናቀቁ ተማሪዎች በሚቀጥለው አመት ይመረቃሉ እና እነዚህ ተማሪዎችም ሲወጡ ምን ያህል ካሪክለሙን በሙሉ ጨብጠው ወጥተዋል የሚለውን ለማረጋገጥ የመውጫ ፈተና ለመስጠት በዝግጅት ላይ ይገኛል። ይሄ ትምህርት ጥራትን ለማሻሻል የተደረገ ትልቅ አዎንታዊ የሆነ እርምጃ ነው።
የቦንጋ ዩኒቨርሲቲ ፕሬዝዳንት ዶክተር ጴጥሮስ ወልደ ጊዮርጊስ በበኩላቸው ተቋማቸው ክህሎትና እውቀታቸውን መሰረት ያደረገ ስርዓት በመከተል ትምህርት ሚኒስቴር ለማምጣት የሚፈልገውን የትምህርት ጥራት እንደሚደግፍ ተናግሯል።
በእውነት በዩኒቨርሲቲ ዴፊኒሽን ዩኒቨርሳል ነን፣ ዓለም አቀፋዊ ነን ብለን የምናስብ ከሆነ ከዚህ ልክፍት መውጣት አማራጭ የሌለው ግዴታ ነው። አካባቢ ላይ ጎበዝ የሆነ ተቋሙን የሚጠቅም አካባቢውን የሚጠቅም አገሩን የሚጠቅም መቀመጥ አለበት። ከሌላ ቦታ መጥቶ መቀመጥ መቻል አለበት። እንደ ኢትዮጵያ ውስጥ እኮ ከጀርመን መጥቶ ፕሬዚዳንቶች ሆነዋል፣ ከኮሪያ መጥቶ ፕሬዚዳንት ሆነዋል።
የ12ኛ ክፍል ተማሪዎችን በከፍተኛ ትምህርት ተቋማት መፈተን፣ የተመራቂ ተማሪዎችን የመውጫ ፈተና ማዘጋጀት፣ ዩኒቨርሲቲዎችን ራስ ገዝ ማድረግ፣ የመንግስት ትምህርት ቤቶችን ደረጃ ማሻሻል፣ ልዩ አዳሪ ትምህርት ቤቶችን መገንባትና የግል ትምህርት ቤቶች አነስተኛ ገቢ ያላቸውን ቤተሰብ ጎበዝ ልጆችን አወዳድረው በነጻ እንዲያስተምሩ ማድረግ የተጀመሩ የትምህርት ጥራት ማስጠበቂያ ስራዎች መሆናቸውም ተገልጧል። የትምህርት ጥራት የሚረጋገጠው ግን በእነዚህ ብቻ እንዳልሆነ ብዙ መከራከር ሀሳቦች ይቀርባሉ። ፕሮፌሰር ጣሶ ወልደሃና ይህንን ብሏል።
የማዋለ ህጻናት ጀምሮ አንደኛ ደረጃ፣ ሁለተኛ ደረጃ ላይ በተግባር ለማዋል እንቅስቃሴ ጀምረዋል። አብረው የጀመሩት ስራ ነው። እንደ እኔ ወደ ዩኒቨርሲቲ ስላተኮርኩ እንጂ ጀምረዋል። ለምሳሌ አሁን የቅድመ መደበኛ ትምህርት ቤት ድሮ ለግል ሴክተሩ የተተወ ነበረ እና የሀብታም ልጆች ብቻ የሚማሩበት የድሃ ልጆች የቅድመ መደበኛ ትምህርት አክሰስ አልነበራቸውም። እርግጥ የተወሰነ ዜሮ ክላስ የሚል ነበር። ዘንድሮ አሁን ግን ቢያንስ ህጻናት፣ ማንኛውም ህጻናት በመንግስትም ሆነ በግል ትምህርት ቤት ሁለት ዓመት የቅድመ መደበኛ ትምህርት ቤት ያገኛል። ለዚህም መንግስት ከፍተኛ ድጋፍ ያደርጋል። ይሄ ትልቅ ለትምህርት ጥራት ትልቅ አዎንታ ያለው ነው።
የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ ሲያክሉ የኢትዮጵያን ትምህርት ከገባበት ፈተና ማውጣት የተማሪዎችን ህይወት የማሻሻል ጥያቄ ብቻ ሳይሆን የሀገሪቱን የህልውና ጥያቄ መመለስ ነው ይላሉም።
ሌላው ህይወታችንን የሚወስንልን ሁኔታ ውስጥ ነው የምንገባው ወይንስ የራሳችንን እጣ ፈንታ የምንወስን አገር ነው የምንሆነው የሚለው ጥያቄ ነው ባላንስ ላይ ያለው። ያንን ለማድረግ ልጆቻችንን የምናስተምረው ትምህርት ለዛ የሚያበቃቸው የኢትዮጵያን የወደፊት ህልውና አስጠብቀው መሄድ የሚችሉ ልጆች የማድረግ ሰፊ የጋራ ኃላፊነት ነው ያለብን።
በኮቪድ-19ና በሀገሪቱ የፖለቲካ ሁኔታ ተነሳ ከአራት ዓመታት በኋላ ለመጀመሪያ ጊዜ በተደረገው 31ኛው የትምህርት ጉባኤ የ2014 ዓ.ም የፈተና አሰጣጥ በትምህርት ስርዓቱ ላይ ያለውን የጥራት ችግር ለመፍታት ልምድ የተወሰደበትና የሚያጋጥሙ ፈተናዎችን ወደ አቅም ለመቀየር እድል የፈጠረ እንደነበረም ተገምግሟል። በእነዚህ ዓመታት የትምህርት ማሻሻያ ስራዎች ቢሰሩም በሰሜኑ ጦርነትና በፖለቲካ ቀውስ ምክንያት ትምህርታቸውን መማር ያልቻሉ በአስር ሺዎች የሚቆጠሩ ተማሪዎችና 1335 ትምህርት ቤቶች መውደማቸው በጉባኤው ላይ የተመላከተ ሲሆን የተሻለ ትምህርት ቤቶችን በቦታቸው ለመገንባት እንቅስቃሴ መጀመሩን ትምህርት ሚኒስትሩ ተናግሯል። በአሁኑ ወቅት ከቅድመ አንደኛ ክፍል አንስቶ በኢትዮጵያ ከ30.4 ሚሊዮን በላይ ተማሪዎች ትምህርታቸውን በመከታተል ላይ መሆናቸው ተገልጧል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ፍቱን ጌታቸው መኖሪያዋን በዩናይትድ ስቴትስ ቨርጂኒያ ግዛት ያደረገች የስነ ጥበብ ባለሙያ ናት። ኢትዮጵያዊነትን በሚያንጸባርቁ ልዩ የቅብ ስራዎቿ የምትታወቀው ፍቱን ኢትዮ አሜሪካውያን ህጻናት ከኢትዮጵያ ባህልና ወግ ጋር እንዲላመዱ በሚያግዙ የበጎ ፍቃድ እንቅስቃሴዎች ውስጥም ተሳታፊ ናት። ሀብታሙ ስዩም አነጋግሯታል።
ፍቱን ጌታቸው አፍሪካዊነትን በሚያንጸባርቁ የቅብ ስራዎቿና የባህል ንቃት ፈጣሪነቷ ትታወቃለች። በተለያዩ ዓለም አቀፍ መድረኮች ለእይታ ከቀረቡ ስራዎቿ በተጨማሪ ከ10 ዓመታት በላይ ሕፃናትን የስዕል ጥበብ አስተምራለች። ከማንነታቸው በሚያቀራርቡ የማህበረሰብ በጎ ፍቃድ ስራዎች ውስጥም ተሳትፋለች። የቅርብ ጊዜ አበርክቶቷ በዩናይትድ ስቴትስ የሚኖሩ ሕፃናት ከኢትዮጵያ ባህል፣ ፊደላት፣ ቀናት፣ ስያሜና ቁጥሮች ጋር እንዲተዋወቁ የሚያደርግ የቅብ መጽሐፍና የፊደል ማስተማሪያዎች ናቸው። ስራውን ለመጀመር እንዴት እንደተነሳሳች እንዴት አስረዳለች።
ያው ገና እንደመጣህ እዚህ ሀገር ላይ ያው ህይወትን ኑሮን ማሸነፍ አለብህ፣ ሁለት ስራ ወይም ከዛ በላይ መስራት አለብህ፣ ልጅ አለ ምናምን። ግን ከ6 ወር በኋላ ብዙ ጥያቄዎች ተመልሰው ላይፍ ሲረጋጋ እዚህ ሀገር ከነጮች እንደምንማረው ቮለንተሪ የሚባል ስራ አለ ሀገራቸውን እንደዚህ የቀየረው እና ያው ቮለንተር ስታደርግ ደግሞ ሀገርህን ነው የምታገለግለው እና ወደ ቤተክርስቲያን የሄድኩት ቮለንተር ጆብ ልሰራ እና ቮለንተር ሳገለግል ደግሞ በሙያዬ ሰዓሊ ነኝ። ስለዚህ ስዕል እናስተምር ቤተክርስቲያን ልጆችን ሰበሰብኩ ማለት ነው። እና ስዕል እስኪ መጀመሪያ ሳሉ ብዬ ወርቀት ሰጣዋቸው። እና በጣም ያሳዝን ነገር ነበር ያየሁት። ያው ፊልም ውስጥ የምታየውን የቻይና ቶይ ዘንዶ ምናምን ነገር ነው ያየሁት። እና ሳወዳድረው እኔ መልአክ እየሰራሁ ነው ያደግኩት፣ አበባ እየሰራሁ ነው ያደግኩት፣ እንቁጣጣሽ ምናምን ጊዜ እና አለቀስኩኝ። ምክንያቱም የኢትዮጵያ ሕዝብ ነው ያስተማረኝ አርት ስኩል። ስለዚህ የሆነ ነገር ማድረግ እንዳለብኝ ለውጥ በጣም ብዙ ለውጥ ላላመጣ እችላለሁ፣ ግን እኔ ብጀምረው ሌላም ሰው ይከተል ይሆናል ብዬ በማሰብ አንደኛ ቮለንተሪ ማስተማር ጀመርኩ ቤተ ክርስቲያን ውስጥ። ከዛ ደግሞ እንዴት ነው አማርኛ ሲማሩ ኢንተረስትድ በሆነ መልኩ ልክ እንደ እንግሊዘኛ ልጆች ኢንጆይ እንዲያደርጉት ከለሪንግ ቡክ አዘጋጀው። ባህል፣ ሃይማኖትና ታሪክ እና ፊደል የሚል ነው። ለጊዜው ፊደል የሚለው ታትሞ ገበያ ላይ ነው። እነዚህን ከለሪንግ ቡኮች አዘጋጀው እና ደግሞ ፊደሎቹን ራሱ ብሎክ አደረግኳቸው ልጆች እንደ መጫወታ በእጃቸው እንዲይዙት።
በቅርቡ ለህትመት የበቃው የቅም መጽሐፍና የፊደላት ማስተማሪያ ይዘት ምን እንደሚመስል ለሙከራ በተጠቀሙት ህጻናትና ወላጆች ዘንድ ስላገኘው ምላሽም ፍቱን ይህንን ነግረናለች።
ፊደል የሚለውን ነው። ፊደል የእኛ ፊደል እንግዲህ አንዱ ፊደል ሰባት አይነት ሳውንድ አለው አይደል? ቅጥያ አለው። እነዛ ቅጥያዎች የት ጋ ነው ያሉት የሚለውን ነገር ልጆች እንዲያውቁልኝ ነው የፈለግኩት እና ፊደሎቹ እንዲደንሱ አድርጌ በተለያየ አይነት እንትን አስቀመጥኳቸው። ባክግራውንድ ደግሞ ሰራሁላቸው እና ቀለም ሰጥቻቸው ቀቡ። ባክግራውንዱ ሌላ ቀለም ቀቡና በጣም ወደዱት እና በጣም ውጤታማ ሲሆን ያው እስከ ፐ ድረስ ጨረስኩት እና መጽሐፍ አደረግኩት ማለት ነው። ወላጆችም ወደውታል። ምክንያቱም ሁሉም ወላጅ ቤቱ የራሱን ቋንቋ ማስተማር ይፈልጋል፣ ግን አጋዥ የትምህርት መረጃ የትምህርት ማለት ቲችንግ ኤድ የምንለው ማለት ነው እንደሱ ያስፈልጋል። እና ለዛ ነው በሱም ብቻ ላበቃሁም ሀሁ ፊደሎችን እጽፋለሁ። የአመቱ ወራት፣ የሳምንቱ ቀናት ምናምን የሚሉትን ሁሉ የእንግሊዘኛውን ቀጥታ ወደ አማርኛ እንትን በማለት የሰውነት ክፍሎቻችንን ስለዚህ ቤዝመንታቸው ውስጥ ማንኛውም ሰው ዌብሳይት ላይ ኦርደር በማድረግ ያንን ነገር በመግዛት በቀላሉ ልጆቹን እንዲያስጠና ጠይቃለሁ ማለት ነው።
ነዋሪነቷን በዩናይትድ ስቴትስ ቨርጂኒያ ግዛት አሌክሳንድሪያ ከተማ ካደረገች ከረምረም ያለችው ፍቱን ትውልደ ኢትዮጵያውያን ሕጻናት ስለ ኢትዮጵያ ባህል የበለጠ እንዲያውቁ እሷና አጋሮቿ ባገኙት አጋጣሚ ሁሉ እውቀት የማስጨበጥ ጥረት ሲያደርጉ መሰንበታቸውንም ታስታውሳለች።
በብዙ እምነቶች በማንኛውም እምነት ቤተ ክርስቲያኖች ይሰበሰባሉ። ያኔ ሲሰበሰቡ ነው እንግዲህ ማንነታቸውን እንዲያውቁ ከፊደላችን ጀምረን የምናስተምራቸው። በዛ ተጨማሪ ደግሞ የአገር ባህል ልብሳችንን በመልበስ የአድዋ በዓልን፣ እንቁጣጣሽን፣ ቡሄን በማስጨፈር እና ነገሮችን ከጨዋታ ውስጥ ጀምሮ ጨዋታችንን ይዘናቸው ወጣ ብለን አብረን እየተጫወትን በማሳየት በተለይ ደግሞ እርስ በራሳቸው እንዲተዋወቁ አንዳንድ ጊዜ ልጆች ሌላ ኢትዮጵያ ያለ ስለማይመስላቸው አማርኛ የመማር ጉጉታቸው ራሱ ይቀንሳል። ግን እንደዚህ በቤተ ክርስቲያንና በትምህርት ቤት ውስጥ ስናገናኛቸው በጣም ደስተኛ ሆነው ባህላቸውንም የጉራጌ ባህል፣ የኦሮሚያ፣ የወላይታ ሁሉንም ልብሶች በመልበስ እኛ አስተማሪዎቻቸው አገራቸውን እንዲያውቁ እያደረግን እንገኛለን።
ፍቱን፣ ለአሁኑ እነዚህን እንቅስቃሴዎች እያደረግሽ ይገኛል። የመጪ ዘመን እቅድሽ ምንድን ነው? እዚህ ያለው ትውልድ ኢትዮጵያን ህጻናትን፣ ወጣቶችን በማስተማርና ከባህላቸው ጋር በማቀራረብ ረገድ ምን አይነት ነገሮችን ለማድረግ አስበሻል?
ይሄ የኔ ብቻ ሳይሆን በጣም ብዙ ይሄ ራዕይ ያላቸው ሰዎች በዙሪያ ያሉ አሁን ለምሳሌ አቡጌዳ የስነ ጥበብና ቋንቋ ተቋም እዛ አስተማሪ ነኝ። ከሁለት ዓመት በላይ አማርኛ አስተምራለሁ እና በርካታ መጽሐፍ በመጽሐፍም እንደዚሁ መልካም ሚዲያ አብሮን ይሰራል እና የሚገርም ነገር መጽሐፎችም እንጽፋለን። ኢሉስትሬት አደርጋለሁ መጽሐፍ እና የረዥም ጊዜ ቅዳችን ከ20 በላይ መጽሐፎችን ለዚህ እዚህ ለተወለዱ ልጆች ማቅረብ ነው። ምክንያቱም ከኢትዮጵያ ስናስመጣ እዚህ ያለው ባህል ጋር እየተጋጨ ያስቸጋሩን ነገሮች አሉ። እዛ አያጅቦ መጣ ምናምን ስትል ወይም ደግሞ አበባ አትቁረጥ የሚለው ነገር እዚህ ሲመጣ የማይገባ የካልቸር አሸግ አይነት ነገር አለው እና እዚህ ባሉ ልጆች እዚህ ያለውን ነገር በአማርኛ ጽፈን የማንበብ ፍላጎታቸው እንዲጨምር ግራ እንዳይጋቡ ማለት ነው። ስለዚህ ብዙ የሚሰራ ነገር አለ፣ ብዙ ይጠበቅብናል። ያው በዚህ ነገር ላይ ልቀጥል አስቤያለሁ።
በኢትዮጵያ አቆጣጠር በ1993 ከአዲስ አበባ ዩኒቨርሲቲ የስነ ጥበብና ንድፍ ትምህርት ቤት የተመረቀችው ፍቱን ጌታቸው በህፃናት ላይ ካተኮሩ ስራዎቿ በተጨማሪ በወጥ የቅብ ስራዎቿ አድናቆትን የተቸረች ናት። ቀደም ባለው ጊዜ ሳንዲ ስፕሪንግ ሙዚየምን በመሰሉ የስዕል ማሳያ ስፍራዎች ከሌሎች ዓለም አቀፍ በስደት የሚኖሩ ሰዓሊያን ጋር ስራዎቿን ያቀረበች ሲሆን ከሰሞኑ ደግሞ በአሌክሳንድሪያ ከተማ በነበረው የኢትዮጵያውያን የስነ ጥበብና ፊልም ፌስቲቫል ላይ ከሌሎች ኢትዮጵያዊ ሰዓሊዎች ጋር በመተባበር ስዕሎቿ በታዳሚያን ታይተዋል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ጋቢና ቬይ ከአሜሪካ ድምጽ ዋሽንግተን ዲሲ ወደ እናንተ መድረሱን ይቀጥላል። በማስከተል ደግሞ የምናቀርብላችሁ በዚህ በዋሽንግተን ዲሲ አካል ጉዳተኞች የስራ እድል እንዲያገኙ እያደረገ ያለ አንድ መርሃ ግብር ነው የምናስቃኛችሁ። እናትና ልጅ በዚህ ተጠቃሚ የሆኑ እናትና ልጅ አነጋግረናል። የአሜሪካ ድምጽ ዘጋቢዎች ያሰናዱትን ዘገባ እንደሚከተለው አቀርብላችኋለሁ።
ስሜ ሪካርዶ ቤል ነው። 28 ዓመቴ ነው። አካል ጉዳት አለብኝ። ትምህርት ቤት ውስጥ ንቁ መሆን፣ ማንበብና ሂሳብ መስራትን የመሳሰሉ ማድረግ የማልችላቸው ነገሮች አሉ። ትምህርት ቤት መሄዱን አልወደውም።
እንደ አውሮፓውያን አቆጣጠር በ2016 ሪካርዶ ሪቨርቴራስ ከተሰኘው ዋሽንግተን ዲሲ ውስጥ ከሚገኝ ትምህርት ቤት ሲመረቅ መምህራኖቹ እናቱን አግኝተው አነጋገሯቸው። ዲዲኤ የተሰኘው የአካል ጉዳተኞች የልማት አስተዳደርና የተሃድሶ አገልግሎቶች መርሃ ግብሮችን ተጠቃሚ እንዲሆን መምህራኖቹ ይፈልጉ ነበር። ወይዘሮ ደሎሪያ ቤል የሪካርዶ እናት ናቸው።
ሚስ ቦትማን የእሱ መምህር ነበረች። እሷ ናት ከተቋሙ እሱን የሚያግዝ ሰው እንዲመደብለት ሁሉንም ነገር የጨረሰችው።
የአካል ጉዳተኞች የልማት አስተዳደር አካል ጉዳተኞች በማህበረሰባቸው ውስጥ ራሳቸውን ችለውና ብቁ ሆነው እንዲኖሩ ለማስቻል አገልግሎቶችና ድጋፍን ይሰጣል። በሌላ በኩል የተሃድሶ አገልግሎት የተሰኘው ደግሞ ቅጥር ላይ ያተኩራል። ሁለቱም መርሃ ግብሮች በዋሽንግተን ዲሲ የአካል ጉዳተኞች አገልግሎት አስተዳደር ክፍል ስር ናቸው። አንድሪው ሪስ የአካል ጉዳተኞች አገልግሎት ዳይሬክተር ናቸው።
ከስራ ቅጥር በፊት የሚደረጉ የሽግግር አገልግሎቶች ስንል የጠራነውን አገልግሎት ለመስጠት ይረዳን ዘንድ በየትምህርት ቤቶች ውስጥ ልዩ ፍላጎት ያላቸውን አካል ጉዳት ያለባቸውን የሚለዩ ሰዎች አሰማርተናል። ይህ አገልግሎት ተማሪዎች ከትምህርት ቤት ለቀው ከወጡ በኋላ ስኬታማ እንዲሆኑ የሚረዱ የተለያዩ አገልግሎቶች ተካተውበታል። ወይ ለከፍተኛ ትምህርት አሊያም ለቅጥር ዝግጁ እንዲሆኑ እናደርጋቸዋለን።
የአካል ጉዳተኞች ልማት ወይም ደግሞ ዲዲኤ ሪካርዶን ጋላክሲ የተሰኘ የጤና መተግበሪያ ተጠቃሚ እንዲሆን አድርጎታል። ይሄ ፕሮግራም የስራ ማመልከቻ መጻፍ፣ ለቃለ መጠይቅ መቅረብና ስራ ፍለጋን ያካትታል። ይሄ ድጋፍ ህይወቱን የቀየረ ሲሆን እጅግም ደስተኛ ነው።
የራሴን ገንዘብ በመስራቴ በጣም ደስተኛ ነኝ። ከማንም ሰው ምንም አይነት ነገር ካሁን በኋላ መጠየቅ የለብኝም። ስራ ከማግኘቴ በፊት ምንም ነገር ስላልነበረኝ በቤቴ መቀመጥ ነበረብኝ።
ሪካርዶ እናቱና ቀጣሪው ማምስ በተሰኘው የተፈጥሮ ምግብ መሸጫ ውስጥ ናቸው። ጆሽ ኒውማን የማምስ ተቋም ስራ አስኪያጅ ናቸው።
ሪካርዶ ሁሉንም ነገር ትንሽ ትንሽ ያደርጋል። ለደንበኞች የገዙትን ወደ ቦርሳቸው መጨመርን ወይም ማስገባትን ጨምሮ ደንበኞችን በጣም ያግዛል። እጅግ ብዙ ያጸዳል። በጣም ታታሪ ሰራተኛ ሲሆን እዚህ ያለው የሚያጸዳልን ሰው እሱ ነው።
የሪካርዶ እናት ደሎሪያ በድጋሚ
ሪካርዶ ስራ ሲሰራ ስመለከት በጣም ነው ደስ የሚለኝ። ምክንያቱም እሱ ስራ እንዲኖረው እጅግ ብዙ ግፊት ያደረግኩት እንዲያ መሆኑ ለእሱም ሆነ ለእኔ በጣም ጥሩ ነው።
በሁለቱም ስራዎቼ እጅግ ደስተኛ ነኝ። ዓለም በሙሉ ጥሩ ስራ እየሰራው እንደሆነ እንዲያውቅልኝ ይፈልጋሉ። ደስተኛ ነኝ። ግቤ የራሴ የሆነ ምግብ ቤት እንዲኖረኝ ነው። ይህ ሁሉ ነገር በሰፊው ተሰራጭቶ እንዲሰማ ሻለሁ።
ይህ መርሃ ግብር ታዲያ አካል ጉዳተኞች ህልማቸውን ሳይገድቡ እንዲያልሙ አግዟቸዋል። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የሚተላለፍላችሁን የጋቢና ቪኦኤ መሰናዶ ነው። ከመሻገሪያ ማስታወቂያ በኋላ ስንመለስ የስፖርት ዘገባዎች ወይም ደግሞ የዓለም ዋንጫ ውሎችን ሀብታሙ ስዩም ያጋራናል።
ጋቢና ቪኦኤ ዘውትር በኢትዮጵያ አቆጣጠር ከምሽቱ 2 ሰዓት ጀምሮ የወጣቶችን የየዕለት ተግዳሮት ስኬትና የመጪ ዘመን ህልም የሚያስቃኙ መሰናዶዎችን ያቀርባል። የዓለም አቀፍ ወጣቶችን ልምድ፣ ሀገራዊና ዓለም አቀፋዊ አንድምታ ያላቸውን ጉዳዮች በየቀኑ የሚያሰማችሁን መሰናዶ ትከታተሉ ዘንድ ከመደበኞቹ የአየር ሞገድ ስርጭት መገኛዎቻችንና የበይነ መረብ ገጻችን በተጨማሪ የፌስቡክ፣ የትዊተር፣ የዩቲዩብ ገጾቻችን ተሰናድተዋል። ሐሳብና ጥቆማችሁን የመደመር ምልክትና አንድ ቁጥርን አስቀድማችሁ በ202-227-6379 ላይ በዋትሳፕ አውታር በኩል አድርሱን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ከአሜሪካ ድምፅ።
የዓለም ዋንጫ ውሎች እንዴት ይመስላሉ የሚለውን ለመጋራት ሀብታሙ ስዩም እዚህ ስቱዲዮ ተገኝቷል። ሀብታዬ ዛሬ እንደምን አመሸ?
እንዴት አምሽተሻል ኤደን? እንግዲህ በትናንትናው ዕለት እንዲሁም ደግሞ ዛሬም የ22ኛው የዓለም ዋንጫ ክንውኖች ቀጥለዋል።
ስትከታተል ነበር
ትናንትና ዛሬ እስካሁን ድረስ ያለውን ጨዋታዎች በአብዛኛው የጎል ድርቅ የመታቸው ናቸው ማለት ይቻላል። ነገር ግን የሚጠበቁ ጨዋታዎች ተደርገዋል። የአፍሪካ ወካይ የሆነችው ቱኒዚያ ከዴንማርክ ጋር ያደረገችው የመጀመሪያ ጨዋታ ነበረ በትናንትናው ዕለት የተካሄደ።
ምድብ ሁለት ነው ሶስት ማለት ነው፣
በመጀመሪያው ምድብ ማለት ነው። እንግዲህ በሜክሲኮና ሆላንድም ቀጥሎ ጨዋታቸውን አድርገዋል። በሁለቱም መካከል የተደረገው ጨዋታ የተጠናቀቀው 0-0 ነው፣ ወይንም ደግሞ ባዶ ለባዶ ካለምንም ጎል ነው ማለት ነው። ከዛ በኋላ ግን ይህንን የግብ ድርቅ የሚክስ አይነት ጨዋታ ተካሂዷል በፈረንሳይና በአውስትራሊያ ቡድኖች መካከል። በዚህ ጨዋታ አውስትራሊያ ቀድማ ጎል ለማግባት ችላ ነበረ በክሬግ ጎድዊን አማካኝነት በ9ኛው ደቂቃ። ከዛ በኋላ ግን የፈረንሳይ ቡድን እንግዲህ አዲሱን ኃይሉን አሰባስቦ ይመስላል ጨዋታውን ቀይሮ 4 ጎሎችን አከታትሎ አስገብቷል። ያገቡትም ኦሊቨር ግራውድ 2 ጎሎችን አስቆጥሯል። አድሪያን ራባይት፣ ኬሊያን ምቤፔ አንዳንድ ጎሎችን በማስቀጠል በአጠቃላይ 4-1 ፈረንሳይ አውስትራሊያን አሸንፋለች ማለት ነው። ዛሬ ደግሞ ከጥቂት ሰዓታት በፊት ሌሎች ጨዋታዎች ተከናውነዋል። አሁንም እየተካሄደ ይገኛል። በዚህ ሰዓት ስቱዲዮ ባለንበት ሰዓት የአፍሪካ ሌላኛዋ ወኪል የሆነችው ሞሮኮ ከክሮሽያ ጋር ነበር የተጫወተችው። ሁለቱም ጠንካራ ፉክክር አድርገዋል። ሆኖም ግን ሁለቱም ጎል አልቀናቸውም፣ በአቻ ተለያይተዋል። በነገራችን ላይ አንዳንዶቹ አቻ ውጤቶች ይመዝገብባቸው እንጂ እግር ኳስ ደጋፊዎቻቸው በኩል ከፍተኛ ደስታን ያስመዘግቧል። ለምሳሌ ቱኒዚያና ዴንማርክ ያደረጉት ጨዋታ በአቻ ቢጠናቀቅም ከቱኒዚያ ደጋፊዎች ይታይ የነበረው የደስታና የፈንጠዝያ ስሜት የጨዋታውን ከባድነት ቀድመው ተንብየው በተገኘውም ውጤት ደስተኛ መሆናቸውን የሚያመላክት ነው።
እንዴት አየኸው የአፍሪካውያኑን አቋም? ገና በእርግጥ መጀመሪያው ነው ግን እንዴት ገመገምከው?
እንግዲህ እስካሁን ያየናቸው 3 አፍሪካ ሀገራት ናቸው ጨዋታውን ያከናወኑት። ሴኔጋል እንግዲህ በመጀመሪያው ቀን በነበረው ጨዋታ ተሸንፋለች። በሁለተኛው ቀን ከኔዘርላንድስ ጋር በነበራት ግን ጠንካራ ተፎካካሪ ነበረች። በሞሮኮ እና በቱኒዚያ በኩል ግን ጥንቃቄ የተሞላበት በጣምም ከፍተኛ ተፎካካሪ መሆናቸውን ያሳዩበት ጨዋታ ስለነበረ እስካሁን ድረስ መልካም ናቸው። ነገር ግን በነገ ዕለት የሚደረጉ ጨዋታዎች ምናልባት ሞቅ ያለ ሌላ አይነት ለውጥ ያላቸው ውጤቶች ልናይባቸው እንችላለን። የሚጠበቁት ሀገራት አሉ። ካሜሩን ከስዊዘርላንድ ትገጥማለች፣ እንዲሁም ደግሞ ፖርቹጋልና ጋናም የሚያደርጉት ጨዋታ ስለሚጠበቅ በአፍሪካ በኩል እስካሁን ድረስ የተቆጠረ እንግዲህ ጎል ስለሌለ ነገና ያለን ብለን እንጠብቃለን።
እስቲ እንግዲህ የዓለም ዋንጫ እየተካሄደ ባለበት ወቅት በጣም እጅግ ብዙ አይነት ክንውኖች ጎን ለጎን ይካሄዳሉ ከደጋፊዎች ጋር ከፊፋ ጋር ተያይዞ እና ያሉ ለየት ያሉ የምትላቸው ጉዳዮች ምንድን ናቸው?
ትክክል ነሽ ኤደን። ከጨዋታው ጎን ለጎን ዓለም ዋንጫ እንግዲህ በጣም ሰፊ ከመሆኑ የተነሳ ሌሎች ዜናዎችና ተጓዳኝ መረጃዎችም ይሰራጫሉ፣ ይቀርባሉ። ከዛ ጋር በተገናኘ የተወሰኑትን ለማንሳት ያክል የመጀመሪያው በዓለም ዋንጫ ታሪክ የመጀመሪያዋ ዳኛ ስቴፋኒ ፍራምፓርት ትናንት አንድ ጨዋታ በአራተኛ ዳኛነት መርተዋል። እሱም ጨዋታው ደግሞ በሜክሲኮና ፖላንድ መካከል የተደረገው ነበረ። ፍራምፓርት ዘንድሮ በዳኝነት ከሚያገለግሉ ሶስት ዋና ዳኞች እንዲሁም ደግሞ ሶስት ረዳት ዳኞች መካከል አንዷ ናቸው። ስለዚህ አንደኛ
ከሴቶቹ
ማለት ነው። ስለዚህ ይሄ አንድ የታሪክ አጋጣሚ ነው። አንድ የታሪክ ምዕራፍ ከመሆኑ ጋር የተነሳ
በተለይ ለሴቶች
በተገናኘ ትኩረትን ያገኘ ነው። ሁለተኛው ጉዳይ የዴንማርክ ብሔራዊ ቡድን የአሁኑን የዓለም እግር ኳስ ፌዴሬሽን ፕሬዚደንት ዳግም እንዲመረጡ እንደማይሻ አስታውቋል።
ለምን አለ?
ይሄ እንግዲህ የተገናኘው የፕሬዚደንቱ ስማቸው ጂያኒ ፋንቲኖ ይባላሉ። የስዊዘርላንድ ተወላጅ ናቸው። እሳቸው እንግዲህ ዘንድሮ ላይ ጠበቅ ያለ ህጎችን አስቀምጠዋል። ፖለቲካና እግር ኳስ መገናኘት የለበትም፣ የሰብአዊ መብት ጥያቄዎችና እግር ኳስ መገናኘት የለባቸውም ብለው አቋም ይዘዋል። በተለያዩ የጋዜጣዊ መግለጫዎች ላይም ጭራሹኑ ምዕራባውያን ሀገራትንም ሲገስጹ ነበረ። እናንተ እንደዚህ ላለው ጠበቃ መሆን የምትችሉበት የሞራል አቋም የላችሁም በሚለው ጉዳይ ማለት ነው። የዴንማርክ ብሔራዊ ቡድን ወቀሳውን ያቀረበው ወይንም ደግሞ ቅሬታውን ያቀረበበት ምክንያት ከተመሳሳይ ጾታ ተፋቃሪያን ጋር በተገናኘ እሱን የሚደግፍ ምልክት የአውሮፓ ቡድኖች ለማሰር ተስማምተው ነበረ። ነገር ግን ያ የሚደረግ ከሆነ የዓለም አቀፉ የእግር ኳስ ፌዴሬሽን ደግሞ በትንሹ ቢጫ ካርድ በመስጠት ቅጣት እንደሚያከታተል አስታውቀው ነበር። ከዚህ ጋር ተገናኝተው ሁሉም ቡድኖች ያንን ከማድረግ ተቆጥበዋል። ሀሳቡን ያነሳሳው የኔዘርላንድ ቡድን ሳይቀር ይህንን ከማድረግ ተቆጥቧል። ከዚህ ጋር በተገናኘ ዳግመኛ ድምጻችን አንሰጣቸውም፣ እንደውም እሳቸው ሁለተኛ አይመረጡም የሚል
ምናልባት እንግዲህ ያው አሁን ፊፋ ይህንን የሚያደርግበት ነገር ፖለቲካ፣ እንደዚህ አይነት ነገሮች የአንድ ያዘጋጇን ሀገር አቋም ህግ የሚጋፉ ነገሮች ናቸው የሚሆኑት። ይህ ተመሳሳይ ጾታ አፍቃሪያን ጉዳይ ሳይሆን ከምግብ ጋር ከመጠጥ ጋር ተያይዞ በእርግጥ ኳታር ከዚህ ቀደም ባልታየ ሁኔታ፣ ሌሎች ዓለም ዋንጫዎች ላይ ባልታየ ሁኔታ ጠበቅ ያሉ ነገሮችን አውጥታለች። ግን ይህም ደግሞ ከሀገሪቷ ካዘጋጅ ሀገሪቷ ባህል፣ ስነ ልቦና እንዲሁም ደግሞ ህግ ሃይማኖታዊ የሚሆን ህገ መንግስታዊ ህግ ጋር የሚቃረን ይሆናል። ምናልባት ከዚህ ቀደም ፊፋ እንደዚህ አድርጎ አያውቅ ይሆን ወይስ ከዚህስ በኋላ ምን አይነት ነገሮችን ማየት አለበት ትላለህ? እንደው በግምገማ
ቀደም ብለሽ እንደጠቀስሽው ነው ከአዘጋጆቹ ሀገር ባህል ጋር የሚገናኝ አለ። ፊፋ ደግሞ በአጠቃላይ ደግሞ ያስቀመጠው ከፖለቲካ ከሰብአዊ መብትና ከሌሎች የማህበራዊ ንቅናቄዎች ጋር የተገናኘ እንዳይሆን ስፖርትን ከመፈለግ ጋር የተገናኘ ነው። ዞሮ ዞሮ እስቲ በቀጣይ ዓመታት ፊፋ የሚያመጣቸው ደንቦች ሁኔታዎችን የሚወስኑ ይሆናል። ከመለያየታችን በፊት የሴኔጋል ማሊያ ሽያጭ እንደጦፈ ሰምተናል።
የሴኔጋል
ብሔራዊ ቡድን ልብስ ማለት ነው። በሀገሪቱ ፌዴሬሽኑ $77 ነው የሚሸጠው ሴኔጋል ውስጥ። $70 በጣም ከፍተኛ ገንዘብ ነው፣ ምክንያቱም $1 ማግኘት በሚከብድበት ሀገር ውስጥ ማለት ነው። ከዚህ ጋር በተገናኘ እንግዲህ የተመሳስለው የሚሸጡ ማሊያዎች ጦፏል። መንግስት እንዲቆም ጥረት እያደረገ ነው። 38,000 ማሊያዎችን ቁጥጥር ስር ለማድረግ ችያለሁ ብለዋል። የቪኦኤ ጋዜጠኞች እንዲሁም ነዋሪዎችን እየጠየቁ ነበረ። ነዋሪዎች እኛ $70 አውጥተን የመግዛት አቅሙ የለንም፣ ስለዚህ ብቸኛ አማራጫችን ይሄንን ብለዋል ማለት ነው። ይህንን ለማከል ፈልጌ።
እሺ ሀብቴ፣ በጣም ነው የማመሰግነው። እንግዲህ እለት እለት ለተመልካቾቻችን የምናደርስ ይሆናል። ተመልካቾቻችን፣ የነበረን ቆይታ እዚህ ላይ ያበቃል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። የሮብ ምሽት መሰናዶን ስመራ የቆየሁት ኤደን ገረመው ነበርኩ። እዚህ ስቱዲዮ ሀብታሙ ስዩም አብሮኛል። ኤልያስ አስማረ ከስቱዲዮ ጀርባ የድምፅና የምስል ምህንድስናውን ሲከውንልን ቆይተን ከመላው የአሜሪካ ድምፅ የስቱዲዮ ባለሙያዎች ጋር እንሰናበታለን። ጤና ይስጥልኝ።